ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በተለይ ደግሞ ከደቡብ ጎንደር ጋይንት አካባቢ ያለውን መነሻ በማድረግ የተጠኑ ናቸው እና ጠቅላላ ወደ 279.75 ቢሊዮን አካባቢ የነበረው እንግዲህ ይሄ በንብረት ነው እንግዲህ እና በሰው ኃይል የመጣው ሌሎች ጥፋቶች ሳይቆጠሩ ነው።
የአማራ ክልል የፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠን ድምፅ ነው የሰማችሁት። የኢትዮጵያ መንግሥት በአሸባሪነት የፈረጀውና ራሳቸውን የትግራይ ኃይሎች ብለው የሚጠሩት ታጣቂዎቹ በወረራ ይዘዋቸው በነበሩ የአማራ ክልል አካባቢዎች አደረሱ ያሏቸውን የንብረት ውድመት አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። በጸጥታ መደፍረስ የተነሳ በመጠለያ ጣቢያዎች ውስጥ ለሚገኙ ተፈናቃዮች ቅድሚያ የሚሰጥ መሆኑ የተነገረለት የጸረ ኮቪድ-19 ክትባት በዘመቻ መልክ መስጠት መጀመሯን ኢትዮጵያ አስታወቀች። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል። ማክሰኞ ህዳር 7 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጅ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችንን ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዌብና ማኅበራዊ ማገናኛ ቅንብሮቻችን አሰናጇ አባየው ገበያው፣ እንዲሁም ከቴክኒክ መሐንዲሱና ከዕለቱ ዋና አዘጋጅ ጽዮን ግርማ በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሰሞኑን በሱዳን በተነሳው ህዝባዊ ተቃውሞ አመፅ ካርቱም ውስጥ 3 ታዳጊ ህጻናት፣ 1 የ14 ዓመት ሴት ልጅና 2 የ15 እና የ17 ዓመት ወንድ ልጆች መገደላቸው ተገለጸ። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ባወጣው መግለጫ የታዳጊ ህጻናቱ አሟሟት እየተጣራ መሆኑና ሁኔታውም እንዳሳዝነው አመልክቶ ለቤተሰቦቻቸው መጽናናትን እንደሚመኝ ገልጿል። ዩኒሴፍ በመግለጫው ተቃውሟቸውን በሰላማዊ መንገድ በሚገልጹት ላይ ተመጣጣኝ ያልሆነ ኃይልን መጠቀም ተቀባይነት የሌለው ሲሆን በወጣቶችና በታዳጊዎችም ላይ ትልቅ ተጽዕኖ ይኖረዋል ብሏል። ህጻናት ሁልጊዜም ከየትኛውም የጥቃት አይነት መጠበቅ አለባቸው። የጥቃት ኢላማም ሆነ ለፖለቲካ እርምጃዎች መጠቀሚያ መሳሪያ መሆን አይገባቸውም ያለው መግለጫው የሱዳን ህጻናት የወደፊቷን ሰላማዊ የበለጸገችና የዲሞክራሲያዊ ሱዳንን የማየት ህልማቸውን ማሳካት ይኖርባቸዋል ብሏል። ዩጋንዳ ዋና ከተማ ካምፓላ ውስጥ አንድ የፖሊስ ጣቢያ አቅራቢያና የአገሪቱ ምክር ቤት ህንፃ በሚገኝበት ጎዳና ላይ ዛሬ በደረሱ ፍንዳታዎች ቢያንስ 3 ሰዎች ሲሞቱ 33 መቁሰላቸው ተሰማ። የተቀናጁ በመሰሉ 2 ፍንዳታዎች የቆሰሉት 33 የሚደርሱ ሰዎች ለሕክምና ወደ ሆስፒታል መሄዳቸውን የአገሪቱ የጤና ባለስልጣናት አስታውቀዋል። ከቁስለኞች ውስጥ ቢያንስ 7ቱ ከፍተኛ ጉዳት የደረሰባቸው መሆኑም ተመልክቷል። ፖሊስ ለአደጋው ዝርዝር መግለጫ ያልሰጠ ሲሆን ፍንዳታው የቦምብ መሆን አለመሆኑን አለመረጋገጡን አሶሺየትድ ፕሬስ ዘግቧል። የዩጋንዳ ባለስልጣናት ከቅርብ ሳምንታት ወዲህ ተከታትለው በሚደርሱ የቦምብ ፍንዳታዎች የተነሳ ህዝቡ ጥንቃቄ እንዲያደርግና አካባቢውን እንዲጠባበቅ መክረዋል። በማዕከላዊ አፍሪካ የሚገኘውና የእስላማዊ መንግስት ተባባሪ የሆነው በአገር ውስጥ የሚንቀሳቀሰው ደ አላይድ ዲሞክራቲክ ፎርስ የተባለው ቡድን ባለፈው ወር በአንድ የኡጋንዳ ምግብ ቤት ውስጥ ለደረሰው ፍንዳታ ኃላፊነቱን መውሰዱ ይታወሳል። ፕሬዚደንት ባይደን በመላው ዩናይትድ ስቴትስ ያለውን የመሰረተ ልማት ግንባታ ያሻሽላል የተባለውን የ1 ትሪሊዮን ዶላር የበጀት እቅዳቸውን ትናንት ሰኞ በዋይት ሀውስ በተካሄደ ስነ ስርዓት ፈርመው አጽድቀዋል። ግዙፉ የወጪ በጀት የተበላሹና ያረጁ መንገዶችና ድልድዮችን፣ የባቡር መስመሮችን የሚያድስና አዳዲስ የህዝብ ትራንስፖርት መገልገያዎችን እንዲሁም የብሮድባንድ ኢንተርኔት አገልግሎቶችን ያስፋፋል ተብሏል። በሥነ ሥርዓቱ ላይ የዲሞክራትና የሪፐብሊካን አባላት እንዲሁም ከየክፍለ ግዛቱ የመጡ የክፍለ ግዛት ገዢዎች፣ ከንቲባዎችና የሠራተኛ ማኅበራት መገኘታቸው ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የቻይናው አቻቸው ዚጂፒንግ በአገሮቻችን መካከል የሚደረጉ ውድድሮች በማወቅም ሆነ ባለማወቅ ወደ ግጭት የማያስገቡን መሆናቸውን ማረጋገጥ ይኖርብናል ሲሉ ትናንት ሰኞ በድረ ገጽ ላይ ባደረጉት ውይይት ተናገሩ። ታሪካዊ ነው በተባለው ውይይታቸው ሁለቱ መሪዎች ለ3 ሰዓት ከግማሽ መወያየታቸው ከተጠበቀው በላይ መሆኑ ተነግሯል። ዋይት ሃውስ ዛሬ ማለዳ ባወጣው መግለጫ ፕሬዚደንት ባይደን ከቻይናው መሪ ጋር ስለ ሰብአዊ መብቶች፣ ስለ ምጣኔ ሀብት ፉክክር፣ ስለ ታይዋን ፊት ለፊት ተገናኝተው አንድ በአንድ በግልጽና በቅንነት የመነጋገር እድል መኖሩን በደስታ እንደተቀበሉት አስታውቋል። ባይደን ቀደም ሲል ታይዋንን ከጥቃት ስለመከላከል የተናገሩትን በማለዘብ ዋይት ሃውስ ባወጣው መግለጫ ዩናይትድ ስቴትስ የታይዋንን ነጻ አገርነት እንደማትደግፍ ይልቁንም የአንድ ቻይና ፖሊሲን እንደምትደግፍ አስታውቋል። ይሁን እንጂ ዩናይትድ ስቴትስ ያለውን ሁኔታ በኃይል ለመቀልበስም ሆነ በታይዋን ባህር አካባቢ አለመረጋጋት እንዲፈጠር እንደማትፈልግ መግለጫው አመልክቷል። የቻይናው መሪ ፕሬዝደንት ዚ ጂፒንግ እንደተጠበቀው በሁለቱ ሀያላን አገሮች መካከል ብዙ ልዩነቶች መኖራቸውን ጠቅሰው ዩናይትድ ስቴትስና ዓለም አቀፉ ማህበረሰብ ለረጅም ጊዜ የቻይናን ሉዓላዊነት አስመልክቶ የሚያሳድሩትን ጫና ተከላክለዋል። ፕሬዝደንት ዚ ሁላችንም የውስጥ ጉዳዮቻችንን በሚገባ እየፈታን በዚያው መጠንም ዓለም አቀፍ ኃላፊነቶቻችንን በጋራ እየሰራን በመወጣት በጎ ለሆነው የዓለም ሰላምና ብልጽግና ብንተጋ ይሻላል ብለዋል። ሩሲያ በጠፈር ላይ ባካሄደችው የጦር መሳሪያ ሙከራ ወደ 1500 የሚደርሱ ስብርባሪ ቅሪቶችን በመተው በጠፈር ምርምር ላይ የሚገኙ ዓለም አቀፍ የጠፈር ተመራማሪ ሳይንቲስቶችን ለአደጋ አጋልጣለች ተብሎ የቀረበባትን ክስ የሩሲያ ባለስልጣናት ዛሬ ባወጡት መግለጫ አስተባብለዋል። የዩናይትድ ስቴትስ ባለስልጣናት ትናንት ሰኞ ባወጡት መግለጫ ሩሲያ አሮጌ ሳተላይቷን በሚሳኤል ለማውደም ያደረገችው ሙከራ እጅግ አደገኛና ኃላፊነት የጎደለው እርምጃ ነው ሲሉ ከሰዋል። በጠፈር ላይ የተበተኑት ፍርስራሾች በምድር ዙሪያ በሰዓት 28000 ኪሎ ሜትር በመብረር ላይ ለሚገኙት የጠፈር ምርምር ጣቢያዎች እጅግ አደገኛ መሆናቸው ተመልክቷል። የሩሲያ መከላከያ ሚኒስቴር በዛሬው መግለጫው ሙከራውን ማድረጉንና ሳተላይቱንም ማውደሙን አስታውቆ፣ ይሁን እንጂ ዩናይትድ ስቴትስ የቀሩት ስብርባሪ ቅሪቶች ተሽከርካሪዎቹን፣ የጠፈር ጣቢያዎችና የጠፈር መንኮራኩሮችን ወይም የጠፈር ምርምሮችን ያልጎዱና የማይጎዱ መሆኑን ታውቃለች ብሏል። የዩናይትድ ስቴትስ ባለስልጣናትን መግለጫ ግብዝነት ብሎታል። አንድ የኢራን የባህር ኃይል ሄሊኮፕተር ባለፈው ሳምንት ውስጥ በኦማን ባህረ ሰላጤ አካባቢ ሲጓዝ በነበረና በውሃና በየብስ ከሚጓዘው አምፊቢየስ ከሚባለው የዩናይትድ ስቴትስ የጦር መርከብ 23 ሜትር ርቀት ላይ ቀረብ ብሎ መብረሩን የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። የፔንታገን ቃል አቀባይ ጆን ከርቢ ትናንት ለጋዜጠኞች በሰጡት መግለጫ ሄሊኮፕተሩ ይበር የነበረው ደህንነቱ ባልተጠበቀና የሙያ ስነ ምግባር ባልጠበቀ ሁኔታ ውስጥ መሆኑን ጠቅሰው ከባህሩ ውሃ 3 ሜትር ከፍ ብሎ ባለ ርቀት ወደ ታች በመውረድ የዩናይትድ ስቴትስ መርከብን 3 ጊዜ ዞሮ መሄዱን ተናግረዋል። እንዲህ አይነቱ የጦር በረራ በተለይ በዚህ ጉዳይ የኢራን ባህር ኃይል እንዲያ ያለ ስህተት ሲፈጽም ይህ እንደ ትንኮሳ ተቆጥሮ ግጭት ሊያስነሳ የሚችል ስህተት ሊፈጥር እንደሚችል ተመልክቷል። የማይናማር ወታደራዊ ገዢ የቀድሞ የሲቪል አስተዳደር መሪ በሆኑት አውን ሳን ሱኪ ላይ አዲስ ክስ መመስረቱን በዛሬው ዕለት አስታወቀ። ግሎባል ኒውስ ኦፍ ማይናማር በሚባለው የአገሪቱ የመገናኛ ብዙሃን ላይ ዛሬ እንደተገለጸው የ76 ዓመቷ ሳንሱኪ ከሌሎች 15 ባለሥልጣናት ጋር ከምርጫ ማጭበርበር ጋር በተያያዙ በርካታ ክሶች ተመስርቶባቸዋል። ሳንሱኪ ባለፈው ህዳር በተካሄደው ጠቅላላ ምርጫ እጅግ ከፍተኛ በሆነ ድምፅ ማሸነፋቸው ይታወቃል። የማይናማር ወታደራዊ መንግስትን ለመቃወም ከወጡ ተቃዋሚ ዜጎች መካከል እስካሁን ከ1255 በላይ ሰዎች መገደላቸው ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ማክሰኞ ህዳር 7 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ሺ ጋንግ ቻንግ ነው። በቀጥታ የስርጭት ምስልና ድምፅ አቀናባሪያችን ዚነብ አብዱራህማን ናት። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት እስከ ምሽቱ 4 ሰዓት ይቀጥላል። የራዲዮ በቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሳቸውን የትግራይ ኃይሎች ብሎ የሚጠሩት ታጣቂዎች በወረራ ይዘዋቸው በነበሩት የአማራ ክልል አካባቢዎች በብዙ ቢሊዮን የሚቆጠር የንብረት ውድመት አድርሰዋል ሲል የአማራ ክልል መንግስት አከሰሰ። ውድመቱ የግብርና ምርቶችንና በቅርቡ በህወሓት ታጣቂዎች የተያዙትን የደሴና ኮምቦልቻን ከተሞች አይጨምርም ሲል የክልሉ የፕላንና ልማት ቢሮ አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ክልል ፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠ በአማራ ክልል በህወሓት ታጣቂዎች ስር ባሉና ነጻ በወጡ የተለያዩ አካባቢዎች በሰው ህይወትና በንብረት ላይ የከፋ ጉዳት ማድረሳቸውን ይናገራሉ። በዚህም ይላሉ አቶ አንሙት 280 ቢሊዮን ብር የሚጠጋ የሀብት ውድመት ደርሷል። ህወሓት ያደረሰው የውድመት መጠን መረጃ የአማራ ክልል በቅርቡ ያካሄደውን የዳሰሳ ጥናት መነሻ ያደረገ መሆኑንም ጠቁመዋል።
በተለይ ደግሞ ከደቡብ ጎንደር ጋይንት አካባቢ ያለውን መነሻ በማድረግ የተጠኑ ናቸው እና ጠቅላላ ወደ 279.5 ቢሊዮን አካባቢ የነበረው እንግዲህ ይሄ በንብረት ነው እንግዲህ በሰው ኃይል የመጣው ሌሎች ጥፋቶች ሳይቆጠሩ ነው። ማሻሻል ይጠይቃል፣ ይጨምራል፣ በጣም ይጨምራል። ከዛ
ይህ የክልል አቀፍ የዳሰሳ ጥናት የተካሄደው ህወሓት ወረራ በፈጸመባቸውና ነጻ በወጡ የተለያዩ ዞኖች በሚገኙ 45 ወረዳዎች ነው ብለዋል አቶ አንሙት። የዳሰሳ ጥናቱ በቅርቡ ደሴና ኮምቦልቻ የተፈጸመውንና የአርሶ አደሮችን ሰብል አይጨምርም ነው ያሉት አቶ አንሙት።
ከፍተኛ የሆነ ውድመት የደረሰው ደግሞ ግብርናው ላይ ነው። ያው የግል ሰብልም ላይ እንስሳም ላይ እዚህ የምርምር ተቋማትም እንደዚህ ብሎ ትልቁን ድርሻ የግብርና ይይዛል። ሐይቅ፣ ደሴ፣ ኮምቦልቻ ሳይያዝ በፊት የነበረ ነው። እዛ በኋላ በጣም ለውጥ አለው። ኮምቦልቻን ደሴ ምንም ካቲቱ ከአማራ ከተሞች ብቻ ሳይሆን ኢትዮጵያም ውስጥ ካሉ ከተሞች ትልቅ የሆነ ኢኮኖሚ እንቅስቃሴ ያለው ነው። ኢኮኖሚ ሴንተር ነው። ስለዚህ ሁለቱ ሲጠኑ በጣም ሰፊ እንደሆነ ይገመታል። ብዙ ነው የሚሆነው ውድመቱ።
የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አብዱል ከሪም ከ1200 በላይ ሆስፒታሎች፣ ጤና ጣቢያዎች እና ጤና ኬላዎች ላይ ወራሪ ብለው በጠሩት የትግራይ ኃይል መውደማቸውን ገልጸው በዚህም 6 ሚሊዮን የሚጠጋ ሕዝብ የጤና አገልግሎት እንዳያገኝ ሆኗል ብለዋል።
ከ28 ያላነሱ ሆስፒታሎች፣ ከ258 ያላነሱ ጤና ጣቢያዎች፣ ከ941 ያላነሱ ጤና ኬላዎች አሁን ላይ አገልግሎት የተቋረጠባቸው ሁኔታ ነው ያለው። በዚህ ውስጥ እንግዲህ ከፍተኛ ውድመትና ከፍተኛ ዘረፋዎች ተካሂደዋል። ከስድስት ሚሊዮን ያላነሰ የህብረተሰብ ክፍል አሁን በወደሙ ጤና ተቋሞች ላይ ይኖራል ተብሎ ይገመታል። ስለዚህ ይሄ አገልግሎቱ የጤና አገልግሎት መሰረታዊ የጤና አገልግሎቶች ተቋርጠዋል። ስለዚህ እነዚህን የተቋረጡ አገልግሎቶች እንግዲህ ነጻ የሆነ ሲሄድ በአስቸኳይ ለመሙላት ከፍተኛ ጥረት እያደረግን ያለንበት ሂደት ነው ያለው።
በትምህርት ዘርፉም ቢሆን በቅርቡ ከክልሉ ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጋር የአሜሪካ ድምጽ በነበረው ቆይታ ህወሓት ከ1500 በላይ የትምህርት ተቋማትን ማውደሙን ገልጸዋል። በዚህም ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው እንዲፈናቀሉ ሆነዋል ብለዋል አቶ ጌታቸው።
ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት፣ ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ውጭ ሆኗል ማለት ነው። በራቸው፣ የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሂዷል። ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ።
የፕላንና ልማት ቢሮ ኃላፊ አቶ አንሙት በለጠ ሲያጠቃልሉ ከላይ የተጠቀሱትን መሰረተ ልማቶችና በመንገድ፣ በድልድዮች፣ በመስኖ፣ በግብርና፣ በባህልና ቱሪዝም፣ በገንዘብ፣ በውሃ፣ በኢንዱስትሪና ኢንቨስትመንት እንዲሁም በንግድና ሌሎች አገልግሎት ሰጪ ተቋማትም የከፋ ጉዳት በማድረሱ በጥቅሉ 280 ቢሊዮን ብር የሚጠጋ ሀብት ወራሪ ብለው በጠሩት የትግራይ ኃይል መውደሙን አስረድተዋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አማረ ሰጤ በአማራ ክልል በህወሓት የተያዙ አካባቢዎችን መልሶ ለማቋቋምና ተፈናቃዮችን ለመርዳት በውጭና በሀገር ውስጥ የሚገኙ ኢትዮጵያውያን እስካሁን 1.5 ቢሊዮን ብር የገንዘብ ድጋፍ እያደረጉ መሆናቸውን ተናግረዋል።
ህብረተሰቡ በጣም ጥሩ እንቅስቃሴ እያደረገ ነው። በተለይ የውጭ ዲያስፖራም እስካሁን በመንግስት አካውንት አስገብተው አያውቁም። አሁን ባለን መረጃ በቅርብ እኔ አጋጣሚ ስለምከታተለው ወደ 33 ሚሊዮን ብር የሚሆን ወደ መንግስት አካውንት አስገብተዋል። የክልሉ የመንግስት ሰራተኞች ከንግዱ ህብረተሰብ፣ ከአርሶ አደሮች፣ ከከተማ ነዋሪዎች በአጠቃላይ ወደ 1.5 ቢሊዮን ብር በላይ ወደ ክልሉ አካውንት ገብቷል።
በንጹሃን ዜጎች ግድያ፣ በአስገድዶ መድፈር፣ በንብረት ዘረፋና ውድመት በተደጋጋሚ የሚከሰሰው ህወሓት ተመሳሳይ ውንጀላዎችን እንደማይቀበላቸው ሲገልጽ መቆየቱ ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው የምርመራ ውጤት በህወሓት ኃይሎች ቁጥጥር ስር በነበሩ የአማራ ክልል ከተሞችና የገጠር ስፍራዎች ሁሉ በግልና በመንግስት ንብረቶች ላይ ሰፊ የሆነ ዘረፋና የንብረት ውድመት መፈጸሙን አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። በሌላ በኩል ትግራይ ክልልን በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ሆነ የህወሓት ባለስልጣናት ታጣቂዎቻቸው በሰላማዊ ሰዎች ላይ ያደርሷቸዋል የተባለውን የሰብአዊ መብት ጥሰቶችም ሆነ የንብረት ውድመቱን አይቀበሉም። በአንጻሩም ትላንት በሰጡት መግለጫ በትግራይ ክልል ለደረሱ ጥፋቶች ካሳ እንጠይቃለን ብለዋል። ባለፈው ሳምንት ታጣቂዎች በአማራ ክልል የሚገኙ ከተሞችን ተቆጣጥረውበት በነበሩባቸው ጊዜያት ዘግናኝ በሆነ ሁኔታ ሴቶች የመድፈር ወንጀል ፈጽመዋል በሚል የቀረበባቸውን ክስ ባስተባበሉበት መግለጫም ታጣቂዎቻቸው በስነ ምግባር የታነጹ በመሆናቸው እንዲህ ያለ ተግባር አይፈጽሙም ነው ያሉት። አድማጮች፣ አሁን ወደ ተከታዩ ርዕስ እንውሰዳችሁ። የትግራይ ኃይሎችን ትደግፋላችሁ፣ ትረዳላችሁ በሚል በርካታ የትግራይ ብሔር ተወላጆች አዲስ አበባ ውስጥ እየታሰሩ ናቸው ሲል መረጃዎች እየወጡ ነው ሲል አሶሺየትድ ፕሬስ ዘገበ። የተባበሩት መንግስታት ድርጅት ቢያንስ 1000 የሚሆኑ የትግራይ ብሔር ተወላጆች መታሰራቸውንና ሁኔታው ወትሮም አሳሳቢ ነው ያለውን የአገሪቱን የመብቶችና የሰብአዊ ድጋፍ እንዳያባብሰው እንደሚሰጋም ተናግረዋል። ሀብታሙ ስዩም የአሶሺየትድ ፕሬስን ዘገባ እንዲህ አሰናድቶታል።
ሰዓቱ መሽቷል። ከስራ ነው የምትወጣው? ኦኬ። መታወቂያን ወራል።
ብርቱካናማ ሰደርዬ የለበሱና በትር ያዙ ወጣቶች በአዲስ አበባ ጎዳናዎች ላይ ቅኝት እያደረጉ ሰዎችን መታወቂያ ይጠይቃሉ ያሉ ሉል ሐሰን በመሰል ቅኝት ላይ ተሳታፊ ከሆኑ የማህበረሰብ ፖሊስ ወይንም የአካባቢ ጥርነፋ ጓዶች መካከል አንዱ ነው።
አሁን ሮንድ እያደረግን ነው፣ የአካባቢ ሰላም እየጠበቅን ያለ ነው። የምታዩት ወጣት ጋር ማለት ነው። ሌላም ወጣት አለ። እነሱ በምድብ በምድብ ሆነን ነው አሁን የቀረ ነው። ምድብኛ ነን። መጨረሻ ላይ ምድብ ከሰጠን በኋላ ነው የምንወጣው።
ልዑል ከምሽት ቅኝቱ ጎን ለጎን እሱና መሰል የማህበረሰብ ፖሊስ ወይንም ጥበቃ አባላት ማህበረሰቡን የማረጋጋት ተልእኮ እንዳላቸውም ይጠቁማል።
አንደኛ የጦርነቱ አካል ፕሮፓጋንዳ ነው እና አሁን እሱን እኛ አሁን ያን የምንከታተልበት ጊዜ አይደለም። ሰውን ህብረተሰቡን የምናረጋጋበት ነው። ይሄ ውሸት ነው፣ እውነቱ ደግሞ ይሄ ነው፣ ከመንግስት አካል የሚተላለፈው ነው ምናምን የሚለውን ሰውን የማረጋጋት ስራ በዚህ ላይ እንሰራለን። እዚህ ላይ ተጨማሪ ሆኖ ማለት ነው።
በመሰል የምሽት ቅኝቶችና በአስቸኳይ ጊዜ አዋጁ አተገባበር የትግራይ ብሔር ተወላጆች ወከባ እየደረሰባቸው መሆኑን የሚናገሩ አሉ። ማንነታቸውን ሳይገልጹ ሀሳባቸውን ለአሶሺየትድ ፕሬስ የገለጹት ሰው እየተጋፈጡ ያሉትን ሁኔታ እንዲያብራራሉ።
ሁሉም ትግርኛ ተናጋሪ እንደ ቲፒኤልኤፍ ደጋፊ ወይ የእሱ መረጃ አስተላላፊ እንደሆንክ እንደዛ ተብሎ ነው ሰርቶ የሚበላ ተራ ዝም ብሎ ኮንስትራክሽን ሰርቶ የሚበላ ቡና የምታፈላ በቃ እንደዛ ታይቶ ነው የሚታየው። እዚህ ራሱ ትግርኛ ማውራቱ እየከበደን ነው ቋንቋችን መናገሩ እና በጣም ተቸግረን ነው ያለ ነው። ቤት እየዋለ ነው አሁን መውጣት ያልቻል ነው። በአሁኑ ሰዓት ደግሞ የአስቸኳይ ጊዜ አዋጅ ተብሎ የባሰ ያለምንም ምክንያት ዝም ብሎ ማጎር ነው። ወዴት እንደሚወስድ አይታወቅም።
የኢትዮጵያ መንግስት በቁጥጥር ስር እያዋልኳቸው ያለሁት ህወሓትን ይደግፋሉ ተብለው የሚጠረጠሩ ሰዎችን ነው ይላል። ይሁንና የሰብአዊ መብት ተሟጋች ቡድኖች፣ ጠበቃዎች፣ የታሳሪዎቹ ዘመዶችና የኢትዮጵያ ሰብአዊ መብት ኮሚሽን ህጻናትንና አረጋውያንን የጨመረው እስራት ብሔርን ወይንም ማንነትን መሰረት ያደረገ ነው ሲል ይሟገታሉ። የዓለም አቀፉ ቀውስ ቡድን ወይንም አይሲጄ የኢትዮጵያ አጥኚ ዊሊያም ዴቪድሰን አንዱ ናቸው።
የታጣቂ ቡድኖቹን እንቅስቃሴዎች ይደግፋሉ ወይም ከእነርሱ ጋር ይተባበራሉ ብለው ባለስልጣናቱ የሚጠረጥሯቸውን ሰዎች ያለ ፍርድ ሂደት መያዝ እንዲችሉ የሚፈቅደው የአስቸኳይ ጊዜ አዋጅ ጸድቋል። የትግራይ ተወላጆች በተለየ ስፍራ ወይም ማጎሪያ ይቀመጡ ዘንድ በለውጥ አቀንቃኞች የቀረበውን ጥሪ የተከተለው የመንግስትን እርምጃ ጥርጣሬን ጨምሯል። ከታጣቂዎች ጋር ይተባበራሉ በሚል በተጠረጠሩ ሰላማዊ የትግራይ ተወላጆች ላይ ያለ አንዳች ትዕግስት እርምጃ እንዲወሰድ ምክንያት ሆኗል። በመቶዎች ምናልባትም በሺዎች የሚቆጠሩ ሰዎች አዋጁን ተከትሎ በጅምላ ታስረዋል። ሁኔታው በእጅጉ አሳሳቢ ነው። የትግራይ ኃይሎች የአማራ ከተሞች የሆኑትን ደሴንና ኮምቦልቻን ከተቆጣጠሩ ወዲህ ደግሞ እስራቱ አይሏል። የትግራይ ኃይሎች ወደፊት መግፋታቸውን የሚቀጥሉ ከሆነ በትግራይ ተወላጆች ላይ ጭቆናውና የደቦ ጥቃቱ በመላ ሀገሪቱ ይጨምራል ብሎ ለማሰብ ምክንያት ያለ ይመስለኛል።
በተያያዘ ዜና የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ቢሮው የአስቸኳይ ጊዜ አዋጁ ከወጣ ወዲህ በትንሹ 1000 ሰው መታሰሩን፣ ሰዎች የተያዙት ደግሞ ከትግራይ ኃይሎች ጋር ንክኪ ያላቸው ወይንም ደግፋቸዋል በሚል መሆኑን የሚያሳዩ ሪፖርቶች እንደደረሱት አስታውቋል። አሶሺየትድ ፕሬስ የጠቀሳቸው የመንግስታቱ ድርጅት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮትል የአስቸኳይ ጊዜ አዋጁ ወትሮውንም በአደገኛ ሁኔታ ላይ ያለውን የመብቶች አያያዝና የሰብአዊ ድጋፍ አቅርቦት አካሄድ ይበልጥ ያበላሸዋል ብለዋል። የአዋጁ አንቀጾች ያለቅጥ የሰፉ የተደበሰበሱና አሻሚ የሆኑ አገላለጾችና አባባሎች መንግስት ሽብርተኛ ላላቸው ቡድኖች የእጅ አዙር ድጋፍ መስጠትን እስከ ማካተት ድረስ የሚደርሱ መሆናቸውንም ጠቅሰዋል። የተባበሩት መንግስታት ድርጅት የኮንትራት ተቀጣሪ የሆኑ 34 የጭነት ተሽከርካሪ ሾፌሮች አሁንም ታስረው እንደሚገኙ ያስታወሱት ትሮትል አያያዛቸው አሳሳቢ መሆኑን አመልክተዋል። በዚህ ዘገባ ውስጥ ለተነሱ ጭብጦችና ክሶች ምላሽ እንዲሰጡ ለመጠየቅ ደጋግመን የደወልንላቸው ኢትዮጵያ መንግስት ባለስልጣናት ስልኮቻቸውን ሳያነሱ ቀርተዋል። ይሁን እንጂ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቅርቡ በወቅታዊ ጉዳዮች ላይ ለአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣናትና ለሚዲያ ባለሙያዎች በሰጡት ማብራሪያ ህወሓት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ መንግስት የተረጋገጠ መረጃ እንዳለው ተናግረዋል።
ህወሓት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል።
የአስቸኳይ ጊዜ አዋጁ ከወጣ በኋላ የሚደረጉት ፍተሻዎች ህገወጥ መሳሪያዎችን ለመሰብሰብና የህብረተሰቡን ደህንነትና ጸጥታ ለመጠበቅ ያለሙ መሆናቸውንም የመንግስቱ ባለስልጣናትና የኮሚኒኬሽን አገልግሎት ማስታወቁ ይታወሳል።
ሀብታሙን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም እዛው አዲስ አበባ ያቆየናል። የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የህልውና ዘመቻ የጋራ ግብረ ኃይል ማቋቋሙን አስታወቀ። የዘመቻ ግብረ ኃይሉ በአዲስ አበባ ከተማ እስከ ወረዳ ድረስ የተዘረጋ መዋቅር እንዳለውም አስታውቋል። ጦርነቱን በገንዘብ ለመደገፍ እንዳቀዱም ገልጠዋል። መለስካቸው አማ ተከታትሎታል።
የህልውና ዘመቻ ግብረ ኃይሉ ዛሬ ይፋ ባደረገው መግለጫ ከዋናው ግብረ ኃይል ስር የተለያዩ ኮሚቴዎችን አዋቅሮ በአጭር ጊዜ ውስጥ የሚተገበር መርሃ ግብር መንደፉን ይናገራል። በመላ ከተማዋ የሚገኙ ወረዳዎችም የሀብት አሰባሳቢ፣ የደህንነትና የጸጥታ፣ የአደረጃጀት፣ የህዝብ ግንኙነትና ቅስቀሳ እንዲሁም የሰው ኃይል ምልመላና ስልጠና ኮሚቴዎችን አዋቅሮ ወደ ሥራ መግባቱን አስታውቀዋል። አክሎም የከተማዋ ነዋሪ ህዝብ ከዕለት ጉርሱ በመቀነስ ለህልውና ዘመቻው ባለመታከት የበኩሉን ድጋፍ እንዲሰጥ ጥሪ አቅርበዋል። የብልጽግና ፓርቲ አባልና የጋራ ምክር ቤቱ ጸሐፊ አቶ ኤፍሬም አሰፋ ግብረ ኃይሉ ቅድሚያ የሰጣቸውን ተግባራት እንዲህ ሲሉ ገልጸዋል።
በዋነኛነት የዚህ ጦርነት ትልቁ ችግር የፕሮፓጋንዳ ነው። ስለዚህ በተሳሳተ መንገድ ህዝቡ፣ ደጋፊዎቻችን፣ አባሎቻችን እንዲደርሳቸው በማድረግ ህዝብ እንዲረበሽ እየተደረገ ነው ያለው። ስለዚህ ይህንን የሚከላከል ስራ እንሰራለን። የፕሮፓጋንዳ ስራው ላይም መረጃ ለህብረተሰቡ በማድረስ እንደዚሁም ደግሞ ትክክለኛ መረጃ ወደ ህብረተሰቡ እንዲደርስ በማድረግ የበኩላችንን ሚና መጫወት አለብን ብለን እየሰራን ያለን። ሌላው ጦርነቱ ሀብት ይፈልጋል። የሀብት ማሰባሰብ ስራም እንሰራለን። ቢያንስ በተፎካካሪ ፓርቲው እስከ 50 ሚሊዮን ብር የሚደርስ በአይነትም በቁስም እንደዚሁም ደግሞ በገንዘብ ከአባሎቻችን፣ ከየፓርቲያችን፣ ከደጋፊዎቻችን እና ከከተማ ህዝብ አሰባስበን በገንዘብም ይህንን ጦርነት የምንደግፍበትን ሁኔታ እንፈጥራለን።
የግብረ ኃይሉን አደረጃጀትና ከመንግስት አካላት ጋር ይኖራል የተባለውን የቅንጅት አሰራር ደግሞ የግብረ ኃይሉ የህዝብ ግንኙነት ኃላፊና የኢዜማ አመራር አባል አቶ አበበ አካሉ አብራርተዋል።
እስከ ወረዳ ያለው መዋቅር እየዘረጋን ነው። እስከ ወረዳ ያለው ልዩ ግብረ ኃይል ከየፓርቲዎች የተወጣጡ የሰው ኃይል አሰባስበው ይዘው ይህን ስራ እየሰሩ ነው ያሉትና መረጃም እንደልብ ያደርሱናል። ተገቢውን ስራም ከጸጥታ ኃይሎች ጋር እየሰሩ ነው። ይህንን የተቀናጀ እንዲሆን በጣም በተበታተነ መልኩ የሚሆን ከሆነ አደጋው የከፋ ነው የሚሆነው። በተቀናጀ መልኩ እንዲሆን ነው ያደረግነውና ይሄ እየሄድንበት ያለነው በጣም ጊዜ የሚሰጥ አይደለም፣ ምንም ጥርጥር የለውም። እያንዳንዷ ደቂቃና ሰዓት ምን ያክል ዋጋ ያስከፈለችን እንደሆነ ያያየን ነው። ትላንትና ጭና ደሴ ጭፍራ ነበር የርዳታ እንትንም የሚደርሰው፣ ዛሬ ግን አጠገባችን እየመጣ ነው። ይሄንን ለመከላከል መንግስትን አንኳኩተን በየጊዜው እየጠየቅን ነው። አሁንም በዚህ በጋራ ምክር ቤቱ ወይም ባዋቀር ነው ልዩ ግብረ ኃይል ወደ መንግስት እየቀረብን ስለሆነ ያለውን ነገር ሁሉ አብሮ ከኛ ጋር ተባብሮ እንዲሰራ የሀሳብ ልዩነት ሳይሆን ዛሬ የአገር ጉዳይ ያገባናል የምንል ሰዎች በጋራ ከመንግስት ጋር እየሰራ ነው። መንግስት የሚያስፈልገውንም እገዛ እያደረግን ነው። እሱም የተኛበትን ያንቀላፋበትን ቦታ እያንኳኳን እንዲነቃ እያስገደድ ነው ያለውና ይሄንን ማየት ተገቢ ነው የሚሆን ምክንያቱም አሁን የኢትዮጵያ ችግር እንዲህ እንድንሰባሰብ አስገድዶናል።
በመጨረሻም የአዲስ አበባ የህልውና ዘመቻ አስተባባሪ ግብረ ኃይል መግለጫ ከጥቂት ቀናት በፊት በውጭ አካላት የፌዴራል ኃይሎች በሚል አጠራር ተሰባስበዋል ያላቸውን ኃይሎችም አውግዘዋል። የአዲስ አበባ ከተማ ተፎካካሪ ፓርቲዎች ምክር ቤት ከኢትዮጵያ ተፎካካሪ ፓርቲዎች የጋራ ምክር ቤት የተለየ አቋም እንደሌለውም የአመራር አባላቱ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ከኮቪድ-19 ርዕስ ጋር የሚያቆየን ነው። ኢትዮጵያ ጸረ ኮቪድ-19 ክትባትን በዘመቻ መልክ መስጠት መጀመሯን አስታወቀች። ለ15 ቀናት የሚቆይ አገር አቀፍ ዘመቻ መጀመሩን በማስመልከት በዛሬው ዕለት ለጋዜጠኞች መግለጫ የሰጡት የጤና ሚኒስትሯ ዶክተር ሊያ ታደሰ በዘመቻው ቅድሚያ የሚሰጣቸው በጸጥታ መደፍረስ ሳቢያ በመጠለያ ጣቢያዎች ውስጥ የሚገኙ ተፈናቃዮች ናቸው ብለዋል። በሌላ በኩል በደቡብ ክልል በአስር ቀናት ውስጥ ከ1.5 ሚሊዮን በላይ የክልሉን ነዋሪዎች ለመከተብ መዘጋጀቱን የክልሉ ጤና ቢሮ አስታውቋል። ፀሐይ ዳምጠውና ዮናታን ዘብዲዮስ ያጠናቀሩትን ዘገባ ፀሐይ ታቀርበዋለች።
የኮቪድ-19 ስርጭትን ለመከላከል ከሚደረጉ ጥንቃቄዎች ጎን ለጎን ክትባቱን ተደራሽ ማድረግ ተገቢ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ የክትባት ዘመቻ ማስጀመርን በተመለከተ ለጋዜጠኞች በሰጡት መግለጫ ተናግረዋል።
በአሁኑ ሰዓት እንደ ሀገር አሁን የሰጠነው 5.1 ሚሊዮን ዶዝ ሳይጨምር በእጃችን ወደ 8 ሚሊዮን ዶዝ የሚጠጋ ሀገር ውስጥ አለን። በቅርብ ቀናት ደግሞ ወደ 9.6 ሚሊዮን ዶዝ ደግሞ ተጨማሪ የሚገባ አለን። ስለዚህ ይህንን አጠቃላይ ስንደምረው ከ20 ሚሊዮን በላይ ከሰጡት 5.1 ሚሊዮን ጋር ስንጨምረው ከ20 ሚሊዮን በላይ የሚያልፍ ነው። ስለዚህ አሁን የክትባት እጥረት የሚለው ነገር ለጊዜውም ቢሆን የተፈታ ነው። እንግዲህ 20 ሚሊዮንም ስንል 100 ሚሊዮን ህዝብ ጋር ስናወዳድረው አሁንም ብዙ ነው። ነገር ግን ተደራሽ መሆን ያለበት ከበር ማድረግ የሚችል በቂ ዶዝ አለን። በዚህ ወደዚህ ዘመቻ መግባት የፈለግንበትን ምክንያት በርካታ ክትባቶች ስለገቡ በስፋት ማህበረሰቡንም ንቅናቄ ፈጥረን ማህበረሰቡም ይሄን ክትባት መውሰድ ይሄን ወረርሽኝ ለመቆጣጠርና ራሱንም ለማዳን ለመጠበቅ ቁልፍ እንደሆነ ተረድቶ በጋራ ከሁሉም ጋር ተረባርበን ይሄንን ክትባት ወደ ማህበረሰቡ ተደራሽ ለማድረግ ነው።
አስትራዜኒካ፣ ፋይዘር፣ ጆንሰን እንደ ጆንሰን እና ሲኖፋርም የተሰኙ ጸረ ኮቪድ-19 ክትባቶች በኢትዮጵያ እየተሰጡ እንደሚገኙ የገለጹት የጤና ሚኒስትሯ በቂ የሆነ ክትባት በመኖሩ በመጠለያ ውስጥ ለሚገኙ ተፈናቃዮች ቅድሚያ መሰጠቱን ገልጸዋል።
ሌላው ትኩረት የሰጠነው ተፈናቀሉ ማህበረሰቦቻችን በተለይ ብዙ አንድ ቦታ ላይ ተሰባስበው የሚኖሩበት ሁኔታ በሽታውንም ለመከላከል አስቸጋሪ ስለሚያደርገው ክትባት ተደራሽ መሆን ያለባቸው ቅድሚያ ከሚሰጣቸው ማህበረሰብ ክፍሎች ናቸው። ስለዚህ በተለያዩ የተፈናቀሉ መጠለያ ጣቢያዎች ላይ ይሄ ክትባት እንዲሰጥ ሰፊ ስራ እንደ ከክልል ጤና ቢሮዎች ጤና ሚኒስትርም እንደዚሁም አጋር ድርጅቶችም በቀላሉ እኛም ተደራሽ ማድረግ የማንችልባቸው ቦታዎች ላይ ደግሞ በአጋር ድርጅቶች በኩል እንዲሰጥ ስራዎች እየተሰሩ ነው። ስለዚህ ይሄ በተለይ በዚህ ዘመቻው ላይ አንዱ ትኩረት የተሰጠው የተፈናቀሉ ወገኖችን በዚህ ሁኔታ ተደራሽ ማድረግ ነው።
በሌላ በኩል የደቡብ ክልል ለአስር ቀናት የሚቆይ ተመሳሳይ የክትባት ዘመቻ የተጀመረ ሲሆን የክልሉ የጤና ቢሮ ኃላፊና የጤና ፕሮግራሞች ዘርፍ ኃላፊ አቶ መና መኩሪያ ወረርሽኙ እያደረሰ ያለው ጉዳት እየተባባሰ በመሄዱ ክትባቱን መስጠት አስፈላጊ መሆኑን ተናግረዋል። ክትባቱ በመንግስት ጤና ተቋማት እየተሰጠ መሆኑን ገልጸው መሰረት በሌላቸው አሉባልታዎች የተነሳ ግን የሚከተቡ ሰዎች ቁጥር አነስተኛ መሆኑን ገልጸዋል። የመጀመሪያና ሁለተኛ ዙር ክትባት እንደምሰጥም አቶ መና ጠቅመዋል።
በዚህ ክትባት የምንሰጥባቸው ቀናት ውስጥ ታላሚ የሆኑት ከ1.5 ሚሊዮን በላይ የሆኑ ሰዎች ይከተባሉ ተብሎ ነው የሚጠበቀው። እንግዲህ ያው ለዚህ ክትባቱን ለማስጠት እኛ ዝግጅት አጠናቀናል። ከተለያዩ ማህበረሰብ ክፍል አካላት ከተጽኖ ሊፈጥሩ የሚችሉ ማለትም ያው ማህበረሰቡ የሚሰማቸው አካላት ከሃይማኖት አባቶች እንደዚሁም ከሚዲያ አካላት የተለያዩ አካላት ጋር ምክክር አድርገናል።
በክልሉ እስካሁን የተከተቡ ዜጎች አነስተኛ መሆናቸውንም ገልጸዋል።
በደቡብ ክልል ውስጥ እስካሁን የተከተበ ባለፉት ጊዜያት ከ700,000 በላይ ሰዎች ተከትቧል። ይሄ ማለት ብዙ አይደለም። ከ3% ካለን ህዝብ ያልዘለለ ነው። ለዛ ነው አሁን በጣም ዘመቻው ማን ያስፈልጋል ብለን በደንብ ልንሄድበት ይገባል የሚለውን ነገር ወስደን ነው። እስካሁን ያው ያ በጣም ብዙ ነው ብለን የምንወስደው አይደለም።
አንደኛ ዙር ተከትበው ሁለተኛውን ለመውሰድ በመጠባበቅ ላይ መሆናቸውን የተናገሩት ወይዘሮ ፋንታይ ኃይሌ ስለ ክትባቱ ያላቸውን አረዳድ ሲገልጹ
የኮቪድ ክትባት ወስጃለሁ በመጀመሪያ ዙር። ያው ምንም የሚያመጣው ሳይድ ኢፌክት የለም። እኔ በተከተብኩበት ወቅት ላይ በራሴ ላይ ምንም የደረሰብኝ ነገር የለም። አብዛኛው ህብረተሰብ ይሄን ተገናዝቦ ክትባቱን ቢወስድ ራሱንም ሆነ ህብረተሰቡን ቤተሰቡን የሚያድንበት ሁኔታ ይኖራል ብዬ አስባለሁ።
የክልሉ ነዋሪ ሲሳይ ዳዊት በበኩሉ አመለካከቱን ገልጠው እስካሁን ያልተከተበው ክትባቱ ላይ በሚቀርበው ትችት የተነሳ መሆኑን ተናግረዋል።
ምክንያቴ ሁለት አይነት ነገር ነው። አንደኛ ከእምነት ጋር የሚያያዙ ሰዎች አሉ። ግን አሁን ብዙ ሰዎች የእኔ ቤተሰቦች ሁሉም ወስደዋል፣ እኔ ብቻ ነኝ የወሰድኩት እና ያው በቅርቡ ወስዳለሁ ብዬ አስባለሁ። እኔ ማለት አጣርቻለሁ በራሴ መልኩ እንዴት ነው ይሄ ነገር ከሃይማኖት ጋር የሚያገናኘው ነገር አለ ወይ እና የሚባለው ነገር አጣርቼ እውነቱ ላይ ስለደረስኩበት ያን ነገር ለመውሰድ አሁን ዝግጁ ነኝ።
እስከ ህዳር መጨረሻ የክልሉን 20% ህዝብ ለመከተብ እቅድ መያዙን የተናገሩት ኃላፊው በክልሉ 4 አይነት ክትባቶች ከውጭ መግባታቸውን አስታውቀዋል። በኢትዮጵያ እስካሁን 5.1 ሚሊዮን ጸረ ኮቪድ-19 ክትባት መሰጠቱንና 3.7 ሚሊዮን የሚሆኑ ዜጎች ክትባቱን መውሰዳቸውን የጤና ሚኒስትሯ ዶክተር ሊያ ታደሰ አክለው ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይና ዮናታንን ለዘገባዎቻቸው አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። በዚህም በቀዳሚው ዘገባ ወደ ደቡብ ኢትዮጵያ ነው የምናቀናው። ተጀምሮ ሳይጠናቀቅ 10 ዓመታት ያስቆጠረው የቦረና ውሃ ፕሮጀክት ይላል። የቦረና ዞን የመጠጥ ውሃ ፍላጎትን ለማሟላት ታስቦ ከ10 ዓመት በፊት ተጀምሮ የነበረው የውሃ ፕሮጀክት እስካሁን እንዳልተጠናቀቀም ነዋሪዎች ገልጠዋል። የዞኑ የውሃና ኤነርጂ ቢሮ ለፕሮጀክቱ አለመጠናቀቅ የዲዛይን ችግር በምክንያትነት አቅርቧል። ገልሞ ዳዊት ነው የተከታተለው።
የቦረና ዞን ዋና ኤነርጂ ቢሮ ኃላፊ አቶ ሊበን ዋቆ ፕሮጀክቱ የዞኑን ነዋሪዎች የመሰረተ ልማት ፍላጎት ለማሟላት በፌዴራል መንግስቱ የተቀየሰ መርሃ ግብር እንደነበር ያስታውሳሉ። አቶ ዋቆ በወቅቱ ተማሪ እንደነበሩ ገልጸው ፕሮጀክቱ ሲታቀድ ነዋሪዎች በመስኖ እንዲያለሙና ለአርብቶ አደሮችም የሳር ምርት ለማቅረብ ያስችላል ተብሎ እንደነበር ያስታውሳሉ።
ረኮኒ ፕሮጀክት ዲሻን ኔትወርክ ቦረና ጀልቀ ብራቲ
የቦረና ውሃ ኔትወርክ በመጀመሪያ የዲዛይን ችግር ነበረበት። ስለምንጠቀመው የውሃ ማስተላለፊያ ቱቦና የውሃ መግፊያ ፓምፕ የተጠና ነገር አልነበረም።
አቶ ሊበን በመጋዶ አካባቢ ተቆፍረው የሚገኙ 2 የውሃ ጉድጓዶችን በምሳሌነት አንስተው ለነርሱ የተዘጋጀው የውሃ መተላለፊያ ደግሞ አንድና ትልቅ መሆኑን ይናገራሉ።
ከቀንጨሮ ሆነማ ካም ገልጨቲ ገርስሙ ደማ ጀምትን ቀበል ሆነኒ
ከቀንጨሮ ወደ ሲሙ የሚሄደው መስመር በሰከንድ 226 ሊትር የሚያጓጉዝ መስመር ነው። ቀደም ሲል ተቆፍሮ የነበረው የውሃ ጉድጓድ በአንድ ሰከንድ 39 ሊትር የሚያመነጭ ነበር። አሁን 4 የውሃ ጉድጓድ ተቆፍሮ በሰከንድ 139 ሊትር ውሃ በማመንጨት ላይ ይገኛል። ስለዚህ ዲዛይን የመጀመሪያው ችግር ነው።
በሌላ በኩል ደግሞ የኃይል አቅርቦትን በተመለከተ ቀደም ብሎ ጥናት አለመደረጉን ይናገራሉ።
ከጉድጓድ እስከ ሲሙ ብቻ ውሃውን በጀኔሬተር ለመግፋት በሜትር ኪዩብ እስከ 42 ብር ይጠይቃል። ይህ የበታች አስተዳደር ወይም ህዝቡ ሊሸፍኑት የሚችሉት አይደለም። ፓምፑ የቦረናን የአየር ሁኔታ ያገናዘበ አይደለም። ቀን ቀን በጣም ስለሚሞቅ ውሃው የሚገፋው ማታ ላይ ነው። በዚያ ላይ ደግሞ የበጀት ችግርም አለበት።
በ1999 ዓ.ም ተመረጠ በፌደራል መንግስት የተጀመረው የቦርናዋ ፕሮጀክት 2000 ኪሎ ሜትር ውሃ መስመርን በአምስት ደረጃ ሰርቶ ለማጠናቀቅ የታሰበ ነበር። በብሊቆ፣ በገልጨት፣ ጎብሳ፣ ተልተሌና ሳሊት በሚባሉ ቦታዎች በየደረጃው ሊሰራ የነበረው ይህ ፕሮጀክት በ5 ቢሊዮን ኢትዮጵያ ብር በአምስት ዓመት ተጠናቆ አገልግሎት እንደሚሰጥ ታምኖበት ነበር።
አኮሊጋላት ኔትወርክን ቢሻን ቦረና ራውን ሳ አጋን ጋይጀቹን እንደንዳ
የቦረና ውሃ ፕሮጀክት አፈጻጸም ደረጃን እንዲህ ነው ማለት አይቻልም። ምክንያቱም ለምሳሌ በመጋዶ በኩል ያለው የፕሮጀክቱ አካል የቱቦ መስመር ቦኖውና የውሃ ማከማቻው ተሰርቶ በመጨረሻ ለሙከራ ሲለቀቅ የዲዛይን ችግር ስለታየበት ተቋርጧል። በዶሎ ወይም በጎብሳ በኩል ያለው የዲሎ ከሳሊት ተልተል ያለው መስመርም ቆሞ ከበጀት ውጭ ሆኗል። አሁን ስራው እየተከናወነ ያለው ከገልቸት ሲሙ ከሲሙ አሬሮ ያለው መስመር ብቻ ነው።
የዞኑ ነዋሪዎች አሁንም የመጠጧ ችግር እንዳሉባቸው ይናገራሉ። አቶ ተስፋይ ካሳይ የሜገ ከተማ ነዋሪ ናቸው።
የሮድ ኤራፍ ኑረክሱ ጅሩ ኑሞን ሲዩን ጎምና ባዲያን ፋቲን ጅርቱ
ለረጅም ጊዜ ተቸግረናል። ከተማ አካባቢ የምንኖር ሰዎች የታሸገ ውሃ ገዝተን መጠጣት እንችላለን። ገጠር አካባቢ ያሉት ግን በጣም ይቸገራሉ። ከብቶቻቸው የሚያልቁትም በውሃ እጥረት ምክንያት ነው።
ወጣት ዋቆ ጃሬም የቦርና ዞን ድሬ ወረዳ የኮሙኒኬሽንስ ቢሮ ባልደረባ ነው።
ማኒፈና የስለቢሳሱን ገንድጩፍ ሴነኔ አናለ ጎዲን ቦርናጩፍ ሴነኔ
ፕሮጀክቱ ተጠናቆ ውሃው ለሁሉም ወረዳዎች ቢዳረስ ነዋሪው አይቸገርም ነበር። ቢያንስ ሽንኩርትና ድንች ዘርቶ መጠቀም ይቻል ነበር። በአሁን ወቅት ብዙ የቦረና ከብት እያለቀ ያለው በውሃ ጦት ነው።
ፕሮጀክቱ የፌደራል መንግስቱ አስጀምሮ ለክልሉ መንግስት አስረክቦ የነበረ ሲሆን አሁን ደግሞ ወደ ፌደራል መንግስት መመለሱን የቦረና ዞን ውሃና ኤነርጂ ቢሮ ገልጿል። አሁን የፕሮጀክቱ የመጀመሪያ ምዕራፍ የፌደራሉ መንግስት በመደበው 1 ቢሊዮን ብር ወጪ ስራው በመሰራት ላይ መሆኑን የኦሮሚያ ውሃና ኤነርጂ ቢሮ ኃላፊ ኢንጂነር ሚሊየም በቀሌ ተናግረዋል።
ካሮሪሳ ወራ ኦሮሚያ ኮንስትራክሽን ኮርፖሬሽን ኢትዮ
ስራውን የኦሮሚያ ኮንስትራክሽን ካምፓኒ ነው እየሰራ ያለው። በሁለት ወር ውስጥ ለማገባደድ እየሰሩ ናቸው። እኛ ደግሞ ከዚያ ወዲህ እንዲጨርሱ ጥያቄ እያቀረብን ነን። በዚህ ሳምንት በዚህ ጉዳይ ላይ ስብሰባ ይኖረናል። በፕሮጀክቱ ላይ የምታዩትን ችግሮች በየደረጃው ለመፍታት ምክረ ሐሳብ አስቀምጠን ከተባለው ቀነ ገደብ ወዲህ እንድጠናቀቅ እየሰራን ነው።
ፕሮጀክቱ ወጪው ሰፊ በመሆኑ በመንግስት በጀት መሸፈን እንደማይቻል ገልጸው አሁን የአፍሪካ ልማት ባንክ የተቀረውን ወጪ በብድር ለመሸፈን አዲስ ጥናት እንድናቀርብ ስለጠየቀን ያንን ጨርሰን ለባንኩ ካቀረብን በኋላ ውሳኔውን የምንጠብቅ ይሆናል ብለዋል። ለአሜሪካ ድምጽ ገልሙ ዳዊት አዳማ።
አመሰግናለሁ ገልሞ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩም እዚያው ደቡብ ኢትዮጵያ ያቆየናል። በቀድሞ የደቡብ ክልል እየተመሰረቱ የሚገኙ ክልሎች የሕዝቡን ችግር የሚፈቱ እንጂ ተጨማሪ ፈተና ውስጥ ወይም ፈተና ይዘው የሚመጡ መሆን የለባቸውም ሲሉ አንዳንድ ምሁራን ተናገሩ። የክልሉ ዕጣ ፈንታም የሚወሰነው በኢትዮጵያ አንድነት ነው ሲሉ አስተያየት ሰጪዎቹ ተናግረዋል። ምሁራኑን ያወያየው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ይዞ ቀርቧል።
በሐዋሳ ዩኒቨርሲቲ የፖለቲካል ሳይንስ ትምህርት መምህር ዶክተር ንጉስ በላይ የደቡብ ክልል በተለያዩ ክልሎች መከፋፈሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፋይዳዎች ለህዝቡ ያስገኛሉ ብሎ ያምናሉ። 10ኛ ክልል ሆኖ የተደራጀው የሲዳማ ክልልና 11ኛ ክልል ሆኖ የተደራጀው ያለው የደቡብ ምዕራብ ኢትዮጵያ ህዝቦችን ክልሎች በማሳይነት አንስቷል።
በሰላሙ አንጻር ስታዩ በጣም ሰላማዊ የሰፈነበት ክልል ነው። ሁለተኛ ይሄ ክልል ከተመሰረተ በኋላ እንደ አዲስ ክልል አይመስልም። በስራ ክንውን፣ በጸጥታ ጉዳይ፣ በአስተዳደር ጉዳይ ከአንድ ዓመት በፊት የተመሰረተ ክልል አይመስልም። ስለዚህ ይህንን ነበር የህዝቡ ጥያቄ ሲጠይቅ የነበረውና ይህንን ተመልሷል።
በደቡብ ክልል የኮሚኒኬሽን ጉዳዮች ቢሮ ባልደረባ የሆኑት የዓለም አቀፍ ግንኙነትና የፖለቲካል ሳይንስ ምሁሩ አቶ ዳየሞ ዳለ ግን የሀሳብ አይስማማቸውም።
እነሱን ለመናገር ክልሎቹ ከፎርማሊ ከመገንጠል ከመገነጣጠል ውጭ በፕራክቲካሊ ገና አልተገነጠሉም። ኢቭን ሲዳማ ጋር የንብረት ክፍልም አልተደረገም።
ከሁሉም በላይ ግን የሚመሰረቱ ክልሎች የይስሙላ ሳይሆን የህዝብ ፍላጎት የሚያሟሉና ችግር ፈቺ ሞንዳለባቸውም ዶክተር ንጉስ አሳስቧል።
ፖለቲካዊ ፍላጎት ሊሆን ይችላል፣ ኢኮኖሚያዊ ፍላጎት ሊሆን ይችላል፣ ማህበራዊ ፍላጎት ሊሆን ይችላል። ይህንን ፍላጎታቸውን ለማሟላት ብዙ አስተዳደራዊ ችግራቸውን ለመፍታት ተብሎ ክልል ሲመሰረቱ እነዚህ የሚመሰረቱ ክልሎች ግን ችግር ውስጥ መግባት የለባቸውም። ስለዚህ ይህን ታሳቢ በማድረግ ክልሎች መመስረታቸው በእኔ በኩል እኔ ብዙም ቅሬታ የለኝም። በዚህ መልኩም የኢትዮጵያ ህዝብ እንዲረዳው
በክልል አደረጃጀት ውስጥ ከግምት መግባት ያለባቸው ጉዳዮች ስለመኖራቸውም ተናግሯል።
አንደኛ የሀገሪቱ የኢኮኖሚ ደረጃ፣ ምክንያቱም ክልል ሲመሰረት ብዙ ነገሮች ያስፈልጉሃል። አንድ የሰው ኃይል ያስፈልጋል። የተማረ የሰው ኃይል ክልሉ መምራት የሚችል ከክልል ዞን፣ ከዞን ወረዳ፣ ከወረዳ እስከ ቀበሌ ድረስ ህዝቡን ማስተዳደር የሚችል የተማረ የሰው ኃይል ያስፈልጋል። ስለዚህ ይህንን መሰረት ያደረገ መሆን አለበት። ሁለተኛ ኢኮኖሚው፣ ይህን ክልል ስትመሰርት ከክልል እስከ ቀበሌ ድረስ የተለያዩ ግብአቶች ያስፈልጉሃል፣ የተለያዩ መሰረተ ልማቶች ያስፈልጉሃል። ሶስተኛ ደግሞ ይህንን ክልል ስትመሰርት ምን ታሳቢ ማድረግ አለብህ? የአካባቢና ዓለም አቀፋዊ የፖለቲካ ሁኔታ።
ስለ ደቡብ ክልል ዕጣ ፈንታ ተጠየቁት የዓለም አቀፍ ግንኙነትና የፖለቲካል ሳይንሱ ምሁር አቶ ዳየ ሞዳሌ በበኩላቸው የተበታተነ ያለውን የደቡብ ክልል የመጨረሻ ዕጣ ፈንታ ለመተንበይና ለመተንተን ክልሉ የተመሰረተበትን እስካሁንም አጨቃጫቂ የሆነውን የሽግግር ጊዜና የክልሉ ምስረታ መረዳት ያስፈልጋል ብሏል።
ደቡብ ክልል ውስጥ ሲመሰረት እንግዲህ ክልሉ በድርጅታዊ ማዕከላዊነት ስለሚመራ የህዝብ ጥያቄ መመለስ ባህሪ አልነበረውም። በጣም የህወሀት ተጽዕኖ ያለበት ክልልም በጣም ከትግራይ የበለጠ ነው የሚባለው አንዳንድ በድርጅቱ ስር የነበረ ስለሆነ ከጭቆና ውጭ በራሱ በዲሞክራሲያዊ መንገድ ማቆየት አስቸጋሪ ሆነ። ስለዚህ ለውጡ እንደመጣ የሲዳማ በጣም ጦፈ። ከዛ የሲዳማ ሲመለስ የተቀሩት እንዴት ይሁኑ የሚለው ላይ በህገ መንግስታዊ መንገድም በሽምግልና መንገድም እየተሄደ በክላስተር ይደራጁ የሚል ሀሳቦች ቀረቡ። በዛ ሀሳብ መሰረት ክላስተር ከተባሉት ውስጥ አንደኛው ነው አሁን ደቡብ ምዕራብ የወጣው። የቀሩትም ውስጥ በዛ ጊዜ በቀረበው መሰረት አሁን ከቀሩት ውስጥ አትሊስት ሁለት ይወጣል ተብሎ ነው የሚጠበቀው።
በኢትዮጵያ ውስጥ የብሔርና የቋንቋ ፖለቲካ የበላይነትን የሚይዝ ከሆነ ክልሉ በዚህ መልክ መከፋፈሉ ክልሉንም ሆነ የክልሉን ህዝብ ተጎጂ ያደርጋል ብሏል።
ደቡብ ክልል ህብረ ብሔራዊ ስለነበረ አሁን ለመላው ኢትዮጵያ በህብረ ብሔራዊነት መንፈስ ከተሄደ አቅም ይኖረዋል። በብሔር ቁጥር ብቻ እየተሄደ ከሆነ ግን ደቡብ ክልል ከጨዋታ ውጪ ነው የሚወጣው። አሁን ተቃዋሚዎቹ የኢትዮጵያ ላይ ያው የተነሱ ተቃዋሚዎች እያደረጉ ባሉት መንገድ ከተሄደ ደቡብ ክልል ከጨዋታ ውጪ ነው የሚሆነው። ስለዚህ የደቡብ ክልል ዋስትና፣ የህዝቦቹ ዋስትና ኢትዮጵያ መቀጠሏ ነው። ከዛ ውጪ ግን ሲግኒፊካንት አለመሆኑም በደንብ አደጋ ላይ ነው ያለው ማለት ነው።
የደቡብ ክልል ከአንድ ህብረ ብሔራዊ ክልልነት ወደ ብዙ ክልልነት መለወጡ ምን ያመላክታል የተባሉት ዶክተር ንጉስ
ይሄ መንግስት ምን ያክል ለህዝቦች ራስ በራሳቸውን የመወሰን እድል እንደሰጣቸው ነው ትልቁ ስኬቱ። በተለይ እንደ ደቡብ ክልል አይነቱ ከዚህ በፊት ወደ አንድ የመጣበት እነዛ ውስጥ የተካተቱ ብሔር ብሔረሰቦችና ህዝቦች ካለ ፍላጎታቸውና ከነሱ መሰረታዊ ጥያቄ አንጻር ሳይሆን የተመሰረተው በጥቂቶች ሰዎች ፍላጎት ነው የደቡብ ክልል ተብሎ የተመሰረተው ብለው በጥናትም አለ። እስካሁን ድረስ ይሄንን ጥያቄ የሚያነሱ ሰዎችም በህይወት ስላሉ በዚህ መሰረት ስለተመሰረተ ብዙውን ጊዜ በመንግስት ላይ ክሌም ያቀርቡ ነበረ።
አቶ ዳያሞ ግን በዚህ ሀሳብ አይስማሙም።
ብሔር ላይ ከተመሰረቱ ክልሎች በተለየ ህብረ ብሔራዊ ክልል ስለሆነ ለኢትዮጵያ በሙሉ ምሳሌ ይሆናል የተባለለት ክልል የህዝብ ጥያቄ ባለመመለሱ ያው ዞሮ ዞሮ ወደ መበታተን ሄደ። አሁንም ቅድም እንዳልኩት ምንድን ነው የሚሆነው? ፖለቲካል ሪያሊዝም ነው ፋክቱ ነው ይህን ያመጣው እንጂ ቆንጆ ነው ከሚል ነገር አይደለም።
አቶ ዳያሞ በክልል መደራጀት የህዝብ ጥያቄ ይፈታል የሚል እምነት እንደሌላቸውም ይናገራሉ።
በቅርብ ራስን ማስተዳደር አንድ ተደማጭ እንግዲህ ህዝቡ ለህዝቡ ቅርብ ከሆንክ ተደማጭ ተሆነ ማን ነው የህዝብ ጥያቄ ይመለሳል የሚል ነው። ግን ያ ይሆናል ወይ የሚለው ነገር ቅድም እንዳልኩ ነው፣ በአንድ ፓርቲ ስር ነው ያለው። እዚህ ሆኖ ያልመለሰ ሰውዬ የዞን አለቃ የዞን ርዕሰ መስተዳድር አስተዳዳሪ ሲሆን ያልመለሰው ሰውዬ የክልል ርዕሰ መስተዳድር ሲሆን ይመልሳል ወይ ነው። አሁንም እሱ እጅ ነው። ስለዚህ ጥያቄው በዚህ ያልቃል የሚል ነገር የለኝም። ዞሮ ዞሮ ከግጭት ከሰው ሳይጋደል ምን ሳይል መልስ መመለሱ ነው እንደ ውጤት የምናየው እንጂ በኋላ ጥቅም ሊያመጣ የመቻሉ ጉዳይ አጠያያቂ ነው።
ዶክተር ንጉስ ደግሞ ይህንን ብሏል።
ያገሪቱን ኢኮኖሚ ሁኔታ፣ ያገሪቱን የፖለቲካዊ ሁኔታ፣ ያገሪቱን ማህበራዊ ሁኔታ መሰረት ባደረገ ቢደራጁ አንድ ለሀገሪቱም ይጠቅማሉ፣ ሁለተኛ ለራሳቸውም ይጠቀማሉ።
አቶ ዳያሞም በደቡብ ክልል የሚቀርቡ በክልል መደራጀት ጥያቄዎች የህዝብ ናቸው የተባሉ የሚቀርበውንም ትርክት እንደማይቀበሉ ገልጠው ይልቁንስ በተመሰረቱ ክልሎች መካከል ምኖር ስላለበት ግንኙነት ተናግሯል።
እንግዲህ ደቡብ ክልል አሁን ሳይኮሎጂካሊ ነገ ምንድን ነው የሚለውን መጠንበይ የማችልበት ማቀድ የማችልበት ክልሉ ይቀጥላል ወይስ አይቀጥልም የሚለው ነገር ሁልጊዜ መከራ የሚያሳይ እንደ ክልል ሆኗል። ስለ ነገ ማቀድ የማይቻልበት ክልል ነው። ለምሳሌ 10 አመት መሪ እቅድ ምናምን ሲባል የባለሙያው ያው ለማስመሰል እንደሆነ አድርጎ ይወስዳል። ምክንያቱም ነገ ሊፈርስ ለሚችል ነገር የጋራ ተቋም ተለቅ ያለ ተቋማት መገንባት አስቸጋሪ ነው። በጣም በስምምነት እና በመደጋገፍ ለመስራት መገደዳቸው አይቀርም። ደግሞ ይገደዳሉም፣ ህዝቡም የሚፈልገው እሱ ነው።
ምሁራን ከቪኦኤ ጋር በነበራቸው ቆይታ አሁን በደቡብ ክልል በክልል ለመደራጀት ጥያቄ ያላቸው ዞኖች ወቅታውና ሀገራዊ ሁኔታ መረዳት እንዳለባቸው አሳስበዋል። ነገር ግን በጉዳዩ ላይ ሁለንተናዊ ምክክርና ውይይት እንዲደረግ ማስገንዝቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ዮናታንን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ዝግጅታችንን ነው። አሁን ሳምንታዊው ንግድና ምጣኔ ሀብት። ንግድና ምጣኔ ሀብት ለምሽቱ የኢትዮጵያ ዳያስፖራ ጉዳዮች ጽህፈት ቤትና አንዳንድ የትውልደ ኢትዮጵያ ማህበረሰብ አባላት አይዞን ኢትዮጵያ በሚል የሰየሙትን የገንዘብ ማሰባሰቢያና ማስተላለፊያ ቴክኖሎጂ መተግበሪያ መስራታቸውንና እየተጠቀሙበት መሆኑንም ለአሜሪካ ድምፅ መናገራቸውን በመግለጽ ይንደረደራል። መተግበሪያው የትውልድ ሀገራቸውን ምጣኔ ሀብትና እንደ ህዳሴ ግድብ ያሉ ፕሮጀክቶችን ለመደገፍ በተጨማሪም በተለያዩ ቀውሶች ተጎጂ የሆኑ ወገኖቻቸውን ለመርዳት የሚያስችል መሆኑን የኢትዮጵያ ዳያስፖራ ጉዳዮች ጽህፈት ቤትና የማህበረሰብ ልማት ዳይሬክተር አቶ ነቢዩ ሰለሞንና የመተግበሪያው ተጠቃሚና አስተዋዋቂ አቶ ከባዱ በላቸው ተናግረዋል። ደረጀ ደስታ እንደሚከተለው ያቀርበዋል።
የዳያስፖራ ማህበረሰብ በዲፕሎማሲውና በፖለቲካው ረገድ የሚያደርጋቸው የድጋፍ እንቅስቃሴዎችን ከዘረዘሩ በኋላ ከዚህ በተጨማሪ በምጣኔ ሀብት ረገድ የሚያደርገውን ድጋፍ የኢትዮጵያ ዳያስፖራ ኤጀንሲ የማህበረሰብ ልማት ዳይሬክተሮት አቶ ነቢዩ ሰለሞን አይዞን ኢትዮጵያን በመጥቀስ እንደሚከተለው ያስረዳሉ።
ዋነኛው ነገር ደግሞ በኢኮኖሚው ዘርፍ በተለይ በሀገሩ ላይ ኢንቨስት እንዲያደርግ በረሚታንስ እንዲሁም ደግሞ ለሀገሩ ምርቶች ገበያ በማፈላለግ ኔትወርክ ለመጠቀም ጥረት ያደርጋል። አይዞን ኢትዮጵያ ታዲያ በትልቁ እነዚህን እንቅስቃሴዎች በተቀናጀ መንገድ በተግባር ላይ ወይም በስራ ላይ እንዲውል የሚያስችል ፕላትፎርም ነው ወይም ደግሞ መተግበሪያ ነው። አይዞን ኢትዮጵያ ዶት ኮም በተለይ ዲያስፖራው የሀገሩ ገጽታን ለመገንባት በሚያደርገው እንቅስቃሴ ልዩ ልዩ የሀብት ማሰባሰብ ስራ እንዲሰራ እንዲሁም ደግሞ በሰው ሰራሽና ተፈጥሮ አደጋ የተፈናቀሉ ወገኖቹን ድጋፍ ማድረግ እንዲችል እና በሀገር ውስጥ የሚከናወኑ ደግሞ ልዩ ልዩ ፕሮጀክቶችን ከንጹህ መጠጥ ውሃ ጋር ሊሆን ይችላል፣ ከትምህርት ቤት ጋር ወይም ከትምህርት ስራ ጋር በተገናኘ ሊሆን ይችላል፣ በጤና ዘርፍ ልዩ ልዩ ፕሮጀክቶችን ፋይናንስ ማድረግ እንዲችል ታስቦ የኢትዮጵያ ዲያስፖራ ኤጀንሲ ቻፓ ፋይናንሽል ቴክኖሎጂ ከሚባል አገር በቀል ቴክኖሎጂ ጋር በጋራ ያለማው ፕላትፎርም ወይም ደግሞ መተግበሪያ ነው። በዚህ ይህንን መተግበሪያ በማልማስገድ ቻፓ ፋይናንሽል ቴክኖሎጂ ጋር በቅርብ ተራ ነበር። እንዲሁም ሌሎች የዲያስፖራ አባላት፣ የኢትዮጵያ ዲያስፖራ ኤጀንሲ፣ የውጭ ጉዳይ ሚኒስቴር፣ ሚኒስትር ኦፍ ፋይናንስ፣ የኢትዮጵያ የኢንፎርሜሽን መረብ ደህንነት ኤጀንሲ፣ እነዚህ የመሳሰሉት ሁሉ በጋራ ተረባርበውበት እውን ሊያደርጉት የቻለ ስራ ነው ማለት ይችላሉ።
ስለ አይዞን ኢትዮጵያ መተግበሪያ ምንነት በዩናይትድ ስቴትስ ነዋሪና የአይዞን ኢትዮጵያ ተጠቃሚና አስተዋዋቂ የሆኑት አቶ ከባዱ በላቸው እንደሚከተለው ያስረዳሉ።
አይዞን ኢትዮጵያ ውስጥ አሁን ባለው ግጭት ምክንያት የተጎዱ ወገኖቻችንን በኢትዮጵያ በራሳችን መንግስት በእርዳታ ማስተባበሪያ በኩል በውጭ ሀገር የሚኖሩ ኢትዮጵያውያን ቀጥታ የገንዘብ ድጋፍ ሊያደርጉበት የሚያስችል ገንዘብ ማዋጫ አዲስ ቴክኖሎጂን በአገር ደረጃ ዘጋጅቶ የተጀመረ ፕላትፎርም ነው። በእንግሊዝኛው አባባል ፕላትፎርም የፈንድሬዚንግ ፕላትፎርም ይባላል። ይሄ ነው በጣም አስተማማኝ በሆነ መንገድ ሰው እየተሳተፈ መዋጮውን እያዋጣ ይገኛል። ይሄ እንግዲህ ሁለተኛው ነው በዚህ አይነት ቴክኖሎጂ ኢትዮጵያ ውስጥ ሲፈጠር።
ከዚህኛው ፕሮጀክት በፊት ቀደም ሲል ስለነበረው የአባይ ግድብ ገንዘብ ማሰባሰቢያ መተግበሪያ አቶ ከባዱ ይህን ይላሉ።
የመጀመሪያው አባይ ለአባይ ግድብ ኢትዮጵያውያኖች እንዲያዋጡበት በተመሳሳይ ቴክኖሎጂ የተጀመረው ማይገርድ.ካም የሚለው ነው። ይሄ ሁለተኛው ነው። በዚህ አይነት ማንኛውም ኢትዮጵያዊ በውጭ የሚኖር ኢትዮጵያዊ አገር ውስጥ ለሚደረጉ የሰብአዊ ድጋፍ ማሰባሰቢያ ገንዘብ ማሰባሰቢያ መንገዶችን አካውንታቢሊቲ እና ትራንስፓረንሲ ባለው በቀላሉ ቀጥታ ወደ ኢትዮጵያ በሚገባ ዶኔሽን ማሰባሰብ እንዲቻል ከዚህ በፊት የነበሩት አሰራሮች በውጭ በጎፈንድሚ እና በተለያዩ አይነት መንገዶች ይደረጉ የነበሩ አሻሽሎ እያንዳንዷ ሳንቲም የምትዋጣው ቀጥታ ለኢትዮጵያ እንዲደርስ የሚያስችል መንገድ ነው።
ከዚህ ሁሉ በላይ የገንዘብ ማሰባሰቢያ መተግበሪያ መሳሪያዎቹን ዋነኛ ዓላማና ምንነት እንደሚከተለው ያስረዳሉ።
ዋናውና ትልቁ ነገር ግን ኢትዮጵያ ውስጥ ቀጥታ ገንዘብ ማሰባሰቢያ ቴክኖሎጂ አገሪቷ እንዲኖራት ያንን ተመርኩዞ ደግሞ በከፍተኛ ደረጃ የኢትዮጵያን ኢኮኖሚ ለማገዝ የሚያስችሉ ትላልቅ ፕሮጀክቶችን በቦንድ መልክ ሊሆን ይችላል፣ በሌላም አይነት መንገድ ሊሆን ይችላል፣ ኢትዮጵያዊ ዲያስፖራ በቀላሉ ካለበት ቦታ ሆኖ በደቂቃዎች ውስጥ እንዲሳተፍ፣ እንዲገዛ፣ እንዲኢንቨስት እንዲያደርግ የሚያስችል ኦንላይን ቴክኖሎጂ ነው። ልዩነቱ ከዚህ በፊት ባይ ግድብ ላይ ቦንድ ጀምሮ ነበር፣ ግን ትራዲሽናል በሆነ በፔፐር ፕሮሰስ ስለሆነ በጣም ከንበርሰም ነበር። ይሄኛው ልክ ሌሎች ቴክኖሎጂ ያደጉ ሀገራት እዚህ አሜሪካ ትሬዥሪ ዲፓርትመንት እንደሚያደርገው ጀነራል የሆኑ ቦንዶችንም ወይም የፕሮጀክት ስፔሲፊክ የሆኑ ቦንዶችን በቀላሉ በደቂቃዎች ውስጥ እያንዳንዱ ኢትዮጵያዊ እንዲገዛ እና ኢንቨስት እንዲያደርግ በዛም ሀገራችን ከድህነት ለመውጣት የምታደርገውን ጥረት በቀላሉ እንዲያግዝ የሚያስችል ነው።
ከኢትዮጵያ ዳያስፖራ ኤጀንሲ አቶ ነቢዩ ሁኔታውን አሁን በኢትዮጵያ ካለው ተጨባጭ ሁኔታ በተለይም እንደተባለው ተግባራዊ ከተደረገ ምጣኔ ሀብቱን ሊጎዳ ይችል ይሆናል ከሚባለው ማዕቀብ ጋር በተያያዘ ስለ ዳያስፖራው ማህበረሰብ ጥያቄ ይሄንን ብለዋል።
ነገር ግን ዳያስፖራው በዚህ ብቻ ሳይወሰን ከባለፈው ሰኔ ጀምሮ በተለይ ይሄ የምዕራቡ አንዳንድ ጠንካራ ሀገራት የማዕቀብን ጉዳይ ወደ ጠረጴዛ በሚያመጡበት ወቅት ላይ ዳያስፖራው እያደረግን ካለው የፐብሊክ ዲፕሎማሲ ስራ በተጨማሪ ሀገሬን በገንዘብን መደገፍ እፈልጋለሁ፣ ሌላው ቢቀር ቀጥታ የምንከፍለው ገንዘብ የተለያዩ ድጋፎች የምናደርገው እንደተጠበቀ ሆኖ ወደ ሀገር ቤት የምንልከውን ገንዘብ በህጋዊ መንገድ መላክ እንፈልጋለን በሚል ነው ፓራላል ማርኬት ወይም ደግሞ ይሄ የጥቁር ገበያን ሊቋቋም የሚችል ከፍተኛ ካምፔኖች ሲደረጉ ነበረ። በትዊተርም ትልልቅ ዘመቻዎች ነበሩ። ስለዚህ ገንዘባችንን በህጋዊ መልኩ እንላክ፣ በህገ ወጥ መንገድ የምንልከው ገንዘብ የት እጅ እነማን እጅ እንደሚወድቅ ምን እንደሚደረግበት በግልጽ ይታወቃል በሚል ከፍተኛ የሆነ ግንዛቤ ማስጨበጫ ስራዎችን አከናውነዋል። ጎን ለጎን ይህንን ውድል በመጠቀም የኢትዮጵያ ዲያስፖራ ኤጀንሲ አገር ቤት የሚገኙ ባንኮችን፣ የመንግስት ባንኮችን፣ የግል ባንኮችን እንዲሁም ደግሞ የዚህ ጉዳይ ዋና ባለቤት የሆነው የናሽናል ባንክ ነው የብሔራዊ ባንክን በማስተባበር በዲያስፖራው በኩል ያለውን ፖቴንሻል አቅም ፍላጎት እንዲያዩ ተደጋጋሚ የሆኑ የበይነመረብ ስብሰባዎችን ወይም ዙም ሚቲንጎችን ዌቢናር ሚቲንጎችን አካሂዷል። በዚህም የዲያስፖራውን ፍላጎት በጠቅላላ እነዚህ ባንኮች ማየት እንዲችሉ አቅሙን እንዲረዱ ፍላጎቱን እንዲሁ ለማድረግ ተሞክሯል። ዲያስፖራው በዋነኛነት የሚያነሳው በህጋዊ መንገድ ገንዘባችን መላክ እንፈልጋለን፣ ለዚህም ቀላል ቀልጣፋና ተአማኝ የሆኑ የመላኪያ ዘዴዎችን እንዲሁም ቢቻል ደግሞ ከክፍያ የማስተላለፊያ ክፍያ ባይኖር ከዚህ ክፍያ ነጻ ቢሆን የሚል ጥያቄ አንስተዋል። ያለውን የምንዛሬ ልዩነት ተቋቁመን እሱን እንኳን ቶለሬት አድርገን ነጻ የሆነ አማራጭ ዘርጉልን የሚል ነው እየጠየቀ ያለው። ይህንኑ ለባንኮች እንዲረግስ አድርገናል። ብዙዎቹ ባንኮች ከፍተኛ ስራ እየሰሩ ነው። የተለያዩ የስዊፍት ወይም ደግሞ ቀላልና ፈጣን የሆኑ የማስተላለፊያ መንገዶችን እያመቻቹ ነው። ከክፍያም ነጻዎች ናቸው። ብዙዎቹ ስ ዜሮ የማስተላለፊያ ክፍያ ነው ያላቸው።
ዓለም አቀፉ ማህበረሰብ በተለይ በሰሜን ኢትዮጵያ እየተካሄደ ባለው ግጭትና የሰብአዊነት ቀውስን አስመልክቶ እልባት እንዲሰጠው በኢትዮጵያ መንግስት ላይ የተለያዩ የምጣኔ ሀብት ጫናዎችን ለማሳደር ግፊት እያደረገ መሆኑ ይታወቃል። አቶ ከባዱ በላቸው እንዲህ አይነቱን ጫናዎች ለማስወገድ ኢትዮጵያውያን ራሳቸውን ነጻ የሚያደርጉበት መንገድ አንዱ ይህ መሆኑ ይገልጻሉ።
ጊዜ ይሄ ነገር እንዲፈጠር በጣም ጉጉትና ምኞት ነበረኝ። ከአንድ አመት በላይ ይሆናል ጥረቱ ሲጀመር፣ አባይ ግድብም ተጀመረ። ይሄ ማሰባሰቢያው ማይገርድ.ካም እንደተጀመረ እንዲሁ ራሴም ተጠቅሜ ሰዎችም እንዲጠቀሙ የምችለውን ያህል ሳስተዋውቅ የቆየሁት፣ አሁን ደግሞ በተለይ ይሄኛው በጣም አንገብጋቢ ጉዳይ ስለሆነ ኢትዮጵያኖችን ከሚደርስባቸው ችግር እንዲወጡ ለማድረግ እንደ ድሮ ከሌሎች ሀገሮችና ከለጋሽ ቡድኖች ሳይሆን ከራሳችን ዜጎች በዓለም ላይ ካሉ ዜጎች በሚዋጣ ገንዘብ ልንታደጋቸው እንደምንችል የሚያረጋግጥ ለሆነ በጣም በጣም ወደዋለሁ። በጣም በሚቻለኝ በጣም ራሴ እየለቀስኩ ሌሎች እንዲለቅሱ ማሰባበርን ነው እንግዲህ ያስ
ቴክኖሎጂውን ወደ ኢትዮጵያ እንዲገባ ያደረጉ ወጣቶችንም አቶ ከባዱ እንደሚከተለው ጠቅሰዋቸዋል።
ይሄንን ቴክኖሎጂ ወደ አገራችን እንዲገባ ያደረጉት ኢትዮጵያውያን ወጣት የቴክኖሎጂ የአይቲ ባለሙያዎች ቻፓ ግሩፕ ብለው ራሳቸውን የጠሩ ኢትዮጵያ ውስጥ ገብተው ይሄን ሁለቱንም ለግድቡም ለዳታውም የሰራውን ፕላትፎርም በነጻ ሰርተው ለሀገራችን ያስረከቡ በተለይ ደግሞ ይሄንን ቴክኖሎጂ ወደ ሀገራችን እንዲመጣ ያደረጉ የቻፓ ግሩፕ ቴክኖሎጂ ሰራተኞችን በሙሉ ከልቤ በኢትዮጵያውያንም ላመሰግን ፈልጋለሁ።
አቶ ነብዩ ሰለሞንና አቶ ከባዱ በላቸውን በጣም አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
ደረጀ ደስታን ለምሽቱ የምጣኔ ሀብት ዝግጅቱ አመሰግናለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ነጻ ፕሬስ መንግስታትን በተጠያቂነት ይይዛል፣ ስልጣንን ያላግባብ የሚጠቀሙና ሙሰኞችንም ያጋልጣል፣ ህዝብ በሚገባ መረጃ ማግኘቱን ለማረጋገጥም ነጻ ፕሬስ ይጠቅማል። በብዙ ሀገሮች ጋዜጠኞች በሚያጠናቅሯቸው ዘገባዎቻቸው የተነሳ ጥቃት ይደርስባቸዋል ወይም ለእስር ይዳረጋሉ በማለት ነጻ ፕሬስን ማክበር በሚል ርዕስ የወጣው የዛሬ ርዕስ አንቀጽ ጽሑፉን ይጀምራል። የመናገር ነጻነትን ለማስከበር ብለው ጋዜጠኞች የሚያከናውኑት ታላቅ ስራ እውቅና እንዲያገኝ የዘንድሮ የኖቤል የሰላም ሽልማት ለሁለት ጋዜጠኞች መበርከቱንና እነርሱም የፊሊፒንሷ ማሪያ ሬሳና የሩሲያው ዲሚትሪ ሙራቶቭ መሆናቸውን ርዕሰ አንቀጹ ያወሳል። ፕሬዚደንት ጆ ባይደን ለኖቤል ተሸላሚዎቹ አክብሮታቸውን ለመግለጽ ባወጡት መግለጫ ሬሳና ሙራቶቭ በዓለም ዙሪያ እንዳሉ አያሌ ጋዜጠኞች ሁሉ ሳይተክቱና ሳይፈሩ ሀቅ ለማጣራት የሰሩ ጋዜጠኞች ናቸው። በስራቸው በስልጣን ያላግባብ መጠቀምንና ሙሰኝነትን እየተከታተሉ አጋልጠዋል፣ ግልጽነትን ጠይቀዋል ሲሉ አውስተውላቸዋል። በጽናት ሰርተውም ነጻ የመገናኛ ብዙሃን አውታሮች አቋቁመዋል፣ ሊያፍኗቸው የተነሱ ኃይሎችንም ታግለዋል ሲሉ ፕሬዚደንት ባይደን አስከትለው ተናግረውላቸዋል። ርዕሰ አንቀጹ ጽሑፉን ሲቀጥል ሬሳና ሙራቶቭ እንደ ሌሎች የሙያ ባልደረቦቻቸው ሁሉ እውነቱን አውጥተው ለመዘገብ ባላቸው ቁርጠኝነት የተነሳ ዋጋ እንደከፈሉ ያወሳል። ያለማቋረጥ ወከባ፣ ዛቻ፣ በሐሰት ላይ የተመሰረተ ክስ ሰለባ ሆነዋል። ከዚያም ሲያልፍ ሙራቶቭ ለምሳሌ ባልደረቦቹን በሞት እንዳጣም ርዕሰ አንቀጹ ያወሳል። ዩናይትድ ስቴትስ ጋዜጠኞችና ሌሎችም የመገናኛ ብዙሃን ባለሙያዎች በስራቸው የተነሳ የሚደርስባቸውን ዛቻ፣ ወከባና ጥቃት እንደምታወግዝ ርዕሰ አንቀጹ አስገንዝበዋል። በመንግስታት የሚፈጸሙ እንዲህ ያሉ አድራጎቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን ያመለከተው ርዕሰ አንቀጹ መንግስታት ከሀገር ውጭም ጭምር ጋዜጠኞች የሙስና ወይም የአፈና አድራጎቶቻቸውን ተከታትለው ለመዘገብ እንዳይችሉ ያሉበትን ቦታና የመረጃ ልውውጦቻቸውን በዲጂታል ስለላ አውታሮች ያለ አግባብ እየተጠቀሙ ይከታተሏቸዋል ብሏል። ጋዜጠኞች በስራቸው ምክንያት ሊዋከቡ ሊዛትባቸውም ሆነ አካላዊ ጥቃት ሊደርስባቸው ሊታሰሩ አይገባም ሲልም አክሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በዓለም ዙሪያ መገናኛ ብዙሃንን ለማፈን እየተባባሰ ሄደውን ጋዜጠኞች ላይ አካላዊ ጥቃት ማድረስን፣ ማህበራዊ መገናኛ ላይ ማዋከብና ማስፈራራትንና መክሰስን የመሳሰለውን አድራጎት ልንቃወመው ይገባል ሲሉ የተናገሩትን ርዕሰ አንቀጹ ጠቅሶታል። ዩናይትድ ስቴትስ ሀሳብን የመግለጽ ነጻነት ለመገናኛ ብዙሃን አባላትም ጭምር እንዲከበር የፕሬስ ነጻነት ላይ ጥቃት የሚሰነዝሩ ተጠያቂ እንዲሆኑ መሟገቷን እንደምትቀጥልም አክሎ ገልጿል። ፕሬዚደንት ጆ ባይደን ሬሳ ሙራቶቭ እና ሌሎችም በዓለም ዙሪያ ያሉ ጋዜጠኞች እነሱ ለእውነት የቆሙ በሚታገሉበት ዓለም አቀፉ ግንባር ላይ የተሰለፉ ናቸው። ሳይበገሩ በፋና ወጊነት ስላበረከቱት ስራቸው እናመሰግናቸዋለን ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በአጭር ሞገድ እንዲሁም በኢትዮ ሰዓት የሚያስተላልፈውን ፕሮግራም ለዛሬ ያዘጋጀውን እዚህ ላይ አበቃ። ከአስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ከምሽቱ 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር እንመለሳለን። የዛሬውን ታዲያ በዚሁ ማጠናቀቃችን ነው። በእኛ በኩል ሰላም፣ ደህና አደሩ።